ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ለከብቶቻቸው ገበያና ገዢ አጥተው እየተቸገሩ መሆናቸውን በድርቅ የተመታው የቦረና አካባቢ አርሶ አደሮች ተናገሩ። በሙሉ ዘገባው በዕለቱ አቢይ ርዕስ ይዘን እንቀርባለን። ረቡዕ የካቲት 29 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ዛሬ የዓለም የሴቶች ቀን ማርች 8 በዓለም ዙሪያ በመከበር ላይ ነው። ከዕለቱ ጋር የተዛመዱ ከተለያዩ የኢትዮጵያ አካባቢዎችና ከዚህ ከዋሽንግተን ዲሲ የተጠናቀሩ በርከት ያሉ ቅንብሮችና ዘገባዎች ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ እንግዲህ ወልዴ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ቢላንድራዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የዓለም የሴቶች ቀን ዛሬ ተከብሮ ውሏል። የዚህ ዓመት አከባበርም በጾታ እኩልነት ላይ ያተኮረ ሆኗል። ከእንደ አውሮፓውያን አቆጣጠር 1911 ጀምሮ ላለፉት 112 ዓመታት ሲከበር የቆየው የዓለም የሴቶች ቀን በሴቶች መብት ትግልና በዓለም ዙሪያ ያሉ ሴቶች ያደረጉትን አስተዋጽኦ በማክበር ላይ ያተኩራል። የተባበሩት መንግስታት ድርጅት ለቀኑ የሰጠው ትኩረት ደግሞ በዲጂታል መስክ ወይም በኢንተርኔት ላይ የሴቶችንና የወጣት ልጃገረዶችን መብት ማስከበርና በቴክኖሎጂ መስክ ያለውን የአቅርቦት ክፍተት መሙላት እንደሆነ ታውቋል። በዋሽንግተን ዲሲ በዋይት ሀውስ ቤተ መንግስት የላቀ አስተዋጽኦ ላደረጉና ከተለያዩ አገራት ለመጡ 11 ሴቶች የሽልማት ስነ ስርዓት ከጥቂት ሰዓታት በኋላ እንደሚደረግ ይጠበቃል። በተጨማሪም አንድ ሽልማት በኢራን ላሉና የማሻ አሚኒም ግድያ ተቃውሞ ለመሩ ሴቶችና ወጣት ልጃገረዶች እንደሚበረከት ታውቋል። ከተሸላሚዎቹ አንዷ ኢትዮጵያዊቷ መዓዛ መሐመድ ስትሆን በጋዜጠኝነት ስራዋ ጾታን መሰረት ባደረጉ ጥቃቶችና በቅርቡ በተካሄደው ጦርነት ወቅት በደረሰው የጾታ ጥቃት ላይ ትኩረት ባደረገው ስራዋ ልትመረጥ መቻሏ ታውቋል። በሶማሌላንድ ያለውን ግጭት በመሸሽ 100 ሺህ የሚሆኑ ሰዎች በድርቅ ወደ ተመታው የኢትዮጵያ ሶማሌ ክልል መግባታቸውን የተባበሩት መንግስታት ድርጅትና ኢትዮጵያዊ የስደተኛ ድርጅቶች አስታውቀዋል። በኢትዮጵያ በደቡብ ምስራቅ ጠርዝ ላይ ከአዲስ አበባ 1300 ኪሎ ሜትር ላይ በምትገኘው ዶሎ ያሉ ባለሥልጣናትን በመጥቀስ የገለጸው የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር 98 ሺህ የሚሆኑ ሰዎች ባለፈው አንድ ወር ውስጥ ድንበር ተሻግረው መግባታቸውን አስታውቋል። የስደተኞችና የተመላሾች አገልግሎት የተሰኘው ኢትዮጵያዊ ድርጅት በበኩሉ ሰዎችን በመመዝገብ ላይ መሆኑንና የተጠቀሰውን ቁጥር ያህል ሰዎች ገብተዋል መባሉን እንደሚስማማ አስታውቋል። አካባቢው የመሠረተ ልማትና ማኅበራዊ አገልግሎቶች የሌሉትና በድርቅ የተመታ ቢሆንም ጦርነትን ሸሽተው የመጡትን ሰዎች ግን ተቀብሎ ማስተናገዱን ኃላፊው ተስፋውን ጎበዜ ለዜና ሰዎች ተናግረዋል። የረድኤት ድርጅቶቹ ከመድረሳቸው በፊት የአካባቢው ሰው ተቀብሎ እንዳስተናገዳቸው ኃላፊው ጨምረው መናገራቸውን የኤኤፍፒ ዘገባ አመልክቷል። በየመን በኩል በሚገኘው የቀይ ባህር ዳርቻ አንድ ጀልባ ተገልብጦ ሕፃናትን ጨምሮ 14 የሚሆኑ ሰዎች መሞታቸውን የአሶሴትድ ፕሬስ ዜና ወኪል ከካይሮ ዘግቧል። ከሁለት ደርዘን በላይ ሰዎችን አሳፍሮ የነበረው ጀልባ ሲገለበጥ 11 ሴቶችና 3 ሕፃናት ሲሞቱ ሌሎች 11 ሰዎችና አንድ ሌላ ሕፃን መትረፋቸውን ሆዲየዳ በተባለው ግዛት የሚገኝና በኢራን በሚደገፉት ሁቲ አማጽያን ስር የሚተዳደር የአሳ ምርት ባለሥልጣን ቢሮ አስታውቋል። ግለሰቦቹ ወደ ዘመድ ሰርግ በማምራት ላይ ሳሉ ነፋስና ወጀብ በመነሳቱ ጀልባቸው ሊገለበጥ መቻሉ ታውቋል። አስከሬኖችን እንዲፈልጉ ባለሥልጣናት የባህር ድንበር ጠባቂዎችን ወደ አካባቢው ልከዋል። ከዚህ በፊት እንዲህ አይነት አደጋ የሚገጥማቸው ከኢትዮጵያ፣ ጅቡቲና ሶማሊያ በመነሳት ወደ አረብ አገራት ለመሻገር የሚሞክሩ ፍልሰተኞች ነበሩ። ላለፉት አስርት ዓመታት በእርስ በርስ ጦርነት ውስጥ የምትገኘው የመን በዓለም አስከፊው የሰብአዊ ቀውስ ያለባት አገር ስትሆን አገሪቱ የረሃብ ጠርዝ ላይ ትገኛለች ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከሴት ተማሪዎች መመረዝ ጋር ግንኙነት አላቸው ያለቻቸውን በርካታ ሰዎች መያዟን ኢራን ዛሬ አስታውቃለች። ግለሰቦቹ በውጪ ከሚገኙ ተቃዋሚ ሚዲያዎችና በቅርብ ከተደረገው አመፅ ጋርም ግንኙነት አላቸው ሲል የኢራን የአገር ውስጥ ሚኒስቴር ከሷል። ካለፈው ህዳር ወር ጀምሮ ከ5000 በላይ የሚሆኑ ሴት ተማሪዎች ተመርዘው መታመማቸውን የመንግስት መገናኛ ብዙሃንና ባለስልጣናት ተናግረዋል። ምርዛው የተፈጸመው ትምህርትን በሚቃወሙ የሃይማኖት ቡድኖች ነው ሲሉ አንዳንድ ፖለቲከኞች ይወነጅላሉ። አደገኛ መርዞችን ቀምመዋል የተባሉ ግለሰቦችን መያዙን ከነዚህ ውስጥም የተማሪው ልጆችን እንደሚጨምር የሀገር ውስጥ ሚኒስቴር መስሪያ ቤቱ ትናንት አስታውቋል። ተማሪዎቹ ደስ የማይል ሽታ ትምህርት ቤት ውስጥ እንደሸተታቸውና ከዛም የትንፋሽ መቋረጥ፣ ማጥወልወል፣ ሽቅም ማለትና ማዞር እንዳጋጠማቸው፣ አንዳንዶቹም በሆስፒታል ሕክምና እንደተሰጣቸው ተነግሯል። ሴት ተማሪዎችን መመረዝ ይቅርታ የማይደረግለት ተግባር መሆኑንና በሞት የሚያስቀጣም ተግባር ነው ሲሉ የአገሪቱ መንፈሳዊ መሪ አያቶላ ኮሜኒ ባለፈው ሰኞ ተናግረዋል። በግሪክ የሕዝብ መጓጓዣ ሠራተኞች፣ ተማሪዎችና አስተማሪዎች ባለፈው ሳምንት የተከሰተውንና ለ57 ሰዎች ሕይወት መጥፋት ምክንያት የሆነውን የባቡር አደጋ በመቃወም በማዕከላዊ አቴንስ ሰልፍ አድርገዋል። መንግሥት ትኩረትና በጀት በመንፈጉና በቂ ሠራተኞች ባለመቅጠሩ የባቡር አገልግሎቱ እጅግ እንዲዳከም ሆኗል በሚል የሥራ ማቆም አድማ ተመትቷል። የግሪክ ዕዳዋ መቆለልም እንደ ምክንያት ይጠቀሳል ሲል ሮይተርስ በዘገባው አመልክቷል። ባለፈው እሁድ በአቴንስ ከ10,000 በላይ ተቃዋሚዎች ሰልፍ ሲወጡ፣ ዛሬም ሌሎች በ10,000 የሚቆጠሩ ሰዎች በአቴንስ እና ሌሎች ከተሞች ሰልፍ አድርገዋል። በመጪው ሐምሌ የሥልጣን ዘመኑ የሚያበቃው ወግ አጥባቂው የግሪክ መንግሥት የባቡር መጓጓዣውን ችግር እንደሚፈታ ቃል ገብቷል። በመጨረሻም አድማጮች፣ ሴቶችን በሕገ ወጥ መንገድ በማዘዋወርና በሴተኛ አዳሪነት በማሰማራት በጣሊያን ፍርድ ቤት ጥፋተኛ የተባለችው ናይጄሪያዊ ለጣሊያን ተላልፋ መሰጠቷን የአገሪቱ ፖሊስ አስታውቋል። ዛሬ ከአቡጃ ናይጄሪያ ወደ ሮም የተወሰደችውና በሌለችበት በፍርድ ቤት ጥፋተኛ የተባለችው ጆይ ጄፍ የ13 ዓመት እስር ይጠብቃታል። የ48 ዓመቷ ጆይ በጣሊያን በጥብቅ ከሚፈለጉ ጥቂት ሴቶች አንዷ የነበረች ሲሆን በናይጄሪያ ከማፊያ ዋና ሰዎች አንዷ ነች ተብሏል። ላለፉት 13 ዓመታት በጣሊያን ፖሊስ ትፈለግ ነበር። ሴቶችን ወደ ጣሊያን፣ ስፔንና ኔዘርላንድ በማዘዋወርና በግዳጅ በሴተኛ አዳሪነት በማሰማራት ከፍተኛ ሚና ተጫውታለች ሲሉ መርማሪዎች ማስታወቃቸውን ሮይተርስ ዘግቧል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት።
አመሰግናለሁ እንግዱ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ረቡዕ የካቲት 29 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፆችን የሚያቀናብርልን ጆጊል ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ እዚህ ግድም እንደ ወትሮው ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ አንበላ።
ልጆቼ 8 ናቸው፣ 4ቱ ይማራሉ። እነዚህ ልጆች ማስተዳድርበትም የለኝም፣ ማበላቸውም የለኝም። መንግስት እንኳን እርዳታ ሰጠን፣ አንድ ቀን ለአምስት ሰው፣ በሌላው ቀን ደግሞ ለአራት ሰው ነው። በፈረቃ ያገኘነውን ነው የምንቀምሰው።
በ2015 ዓ.ም በወሰድነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ።
እኔ የተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው?
አሁን ዓለም አቀፍ የሴቶች ቀን በማስመልከት በርከት ያሉ ዝግጅቶቻችን ዛሬ በርዕሱና በቀኑ ላይ ያተኮሩ ናቸው። ከዚያ የተወሰደውን ድምፅ ነው የሰማችሁት። ቆየት ብሎም ይቀርባል በሁለተኛው አጋማሽ። አሁን በቀጥታ ወደ ዕለቱ አቢይ ርዕስ እንለፍ። የዕለቱ አቢይ ርዕስ የተቀናበረ ነው። የከብቶቻችን ዋጋ ወደቀ፣ የቦረና አርብቶ አደሮች ናቸው ይህን ያሉት። ይህን የተመለከተው ዘገባ እንደደረሰ እናቀርባለን። አሁን ወደ ሁለተኛው ርዕስ ስንሻገር ድርቅ የጎዳውን የሶማሌ ክልል ይመለከታል። በሶማሌ ክልል በቀጠለው ድርቅ ሳቢያ የእንስሳት ሞት መጨመሩን ክልሉ አስታውቋል። የበልግ ዝናብ በአንዳንድ አካባቢዎች ቢዘንብም ለአራተኛ ዓመት የቀጠለው ድርቅ ሁኔታ ግን ባለመቀረፉ በተለይ በሶስት ዞኖች እንስሳት እየሞቱ መሆናቸውም ጨምሮ ተገልጧል። ከድርቁ ከበረታባቸው ዞኖች አንዱ በሆነው ዳዋ ዞን ብቻ ከ1000 በላይ ሰዎች መፈናቀላቸው ከ300,000 በላይ የቁም እንስሳት መሞታቸውንም ክልሉ ጨምሮ ገልጧል። የዳዋ ዞን ነዋሪዎች ከችግሩ ስፋት አንጻር በቂ ድጋፍ እየተደረገላቸው እንዳልሆነ ነው የተናገሩት። የሚችሉትን ድጋፍ እያደረጉ መሆኑን የገለጹት የሶማሌ ክልል አቅም ያላቸው ሁሉ ድጋፍ እንዲያደርጉ ሲሉም ጥሪ አቅርበዋል። አዲስ ቸኮል ነው የተከታተለው።
በሶማሌ ክልል ዳዋ ዞን የሚገኙ አርብቶ አደሮች የቁም እንስሳት በድርቅ የተነሳ ያለቁ መሆናቸውን የገለጹልን የዞኑ ነዋሪ አቶ አሊ አልዩዋድን ናቸው። በዚህ ምክንያት አርብቶ አደሮች ከመኖሪያ አካባቢያቸው እየተፈናቀሉ ከተማ በመግባት ላይ መሆናቸውን ተናግረዋል።
መጀመሪያ የሚኖርበት እርሻ ስለሌለ በእንትን ነው
እንስሳት ማለት
ያሎች አዎ ያንንን ሁሉም ሞቶ ማለት ከአሁን ሰው የኖር የጀመረው ያን ነገር ነው። ያንን ነገር ሁሉም ሲሞት ሰው ምን ያደርጋል? አካል ከቀመጠ ምንም ስለያልያዘ ወደ ከተማ ይሻሻላ። ትልቁ ችግሬ ነው። ሁሉንም እንስሳት ሞቷል። የአርባታ ድሮች እንደ ከብት፣ እንደ ግመል፣ እንደ ፍየል ሁሉንም ያለቁ መጨረሻ ላይ አሁን የመጨረሻ ደረጃ ደርሶ ሁሉም ሰው ጫካ የነበሩት ሰው ወደ ከተማ ሄደዋል። ከተማ ራሱ ድሮ ከነሱ እኮ ነው ሲጋ እና ወተት ምናምን የምጠብቁት እና ያን ነገር አሁን ጠፍቶ ራሱ ከተማ ድጋፍ ከነሱ ነው የሚያገኙት።
አራተኛ ዓመቱን በያዘው ድርቅ አብዛኛው ሶማሌ ክልል ነዋሪ ተጎጂ መሆኑን የገለጹት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ዳዋ፣ ሊበንና አፍዴር ዞኖች በተለየ ሁኔታ ተጎጂ መሆናቸውን ተናግረዋል። ዋነኛ ተጎጂ የሆነው ግን ዳዋ ዞን መሆኑን አስታውቀዋል።
እስካሁን የድርቁ ሽፋን ከጀንዋሪ ጀምሮ ያው ዴር አሴስሜንት በጆይንት ቲም ዓለም አቀፍ እርዳታ ድርጅቶች እንደዚሁም በክልል የሚሰራ አሴስሜንት አለ። በአሴስሜንቱ መሰረት መላው የሶማሌ ክልል በዝናብ እጥረት ምክንያት እንስሳቶች ሊሞቱ እንደሚችሉ ግምቶች ነበሩ። የእንስሳት ሞት የጀመሩ ሶስቱ ዞኖች ነው አሁን ዳዋ፣ አፍዴር እና ሊባን። የዳዋ ብዙ እንስሳቶች እየረገፉ ይገኛሉ። ከ330,000 በላይ የተለያዩ እንስሳቶች ሞተዋል በዳዋ ዞን። እንደዚሁም በአፍዴርም በሊባንም አሁን ፍየሎች፣ ከብቶች እየሞቱ ይገኛሉ።
ከእንስሳት ሞት ባሻገር በርካቶችም እየተፈናቀሉ መሆናቸውን አቶ አብዱቃድር ጨምረው ገልጸዋል።
ተፈናቃዮች አሉ። በዳዋ ዞን 92 አካባቢ መጠለያ ጣቢያዎች አዘጋጅተናል። ከ100,000 በላይ ህዝቦች ተፈናቅሏል። በዚህ ድርቅ በዳዋ ነው ህዝቦች መፈናቀል የጀመሩት።
የዳዋ ዞን ነዋሪው አቶ ዋደን በድርቁ የተነሳ የተጎዱ ነዋሪዎች አስፈላጊው ድጋፍ እንደማያገኙ ተናግረዋል።
ይህ ድርቅ አሁን ያለበት አሁን እዚች ጋር ይሄ ዳዋ ዞን የሚባለው ኦሮሚያ ክልል የቦረና ዞን አዋስ ናቸው ማለት የቦረና ዞን ላይ የተከሰተ ማለት ድርቁ እና ይሄ ድርቅ አንድ ናቸው ማለት ህዝቡ ከአንድ ላይ የሚኖሩ በሶማሌ ክልል እና በኦሮሚያ ክልል መሀል ላይ በጣም ድርቁ አሁን ያለበት እዚህ ዳዋ ዞን እና ቦረና ዞን ነው። የቦረና ዞን በኩል በጣም አሁን መንግስት በጣም ድጋፍ ነገር ሰው በጣም አድርጎ ነበረ። የዚህ በኩል ድጋፍ ሰው ምንም ድጋፍ አላገኘው። ከዛ የጫካ ያለው ሰው ራሱ ወደ ትናንሾች ቀበሌዎች፣ ወደ ከተማዎች መግባት ከጀመረ ራሱ ወደ 3 ወር ሆኗል።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቃድር ረሺድ በቂ ባይሆንም ክልላቸው የሚችለውን ድጋፍ እያደረገ ነው ይላሉ።
መጀመሪያም በቅድመ ዝግጅት ሁኔታ ውሃ ቅጂ በወረዳዎች አቅም እንዲዘጋጅ ነው በጀት ያዘጋጀ ነው። በወረዳዎች ውሃ ቅጂው እየተካሄደ ነው። እንደዚሁም ኤንጂዎች መልስ የሚሰጡ በውሃ ቅጂ አሉ። አውዳ አስዴፖ የሚባሉ አስቴድ፣ እንደዚሁም እንስሳት መኖ ካለን አነስተኛ ክምችት አንጻር ትንሽ እያከማቸን በሸቤሌ ወንዝ አካባቢ ያዘጋጀ ነው መኖ ነበር። 3 ዞኖች ብቻ ነው አሁን ሽፋን መስጠት የቻል ነው። ሙሉ ለሙሉ ሳይሆን እያለን በአቅማችን መሰረት ያለንን ዳዋ፣ አፍዴር እና ሊባን ዞን ነው እንስሳት መኖ እስካሁን ያከፋፈል ነው።
የዳዋ ዞን ነዋሪው አቶ አሊ አልዩ የክልሉ መንግስት የሚያቀርበው ውሃ የእንስሳትን ቀርቶ የሰዎችን ፍላጎት እንኳ በበቂ ሁኔታ እንደማያሟላ ይናገራሉ። ክፍተት መኖሩን ያልካሉት አቶ አብዱቃድር ረሺድ፣ ሆኖም በዘንድሮ ድርቅ ክልሉ አስቀድሞ ዝግጅት ማድረጉን ይናገራሉ። ከዓለም አቀፍና ሀገር በቀል የረድኤት ድርጅቶች ጋር በመነጋገርም ለድርቁ ምላሽ በሚሰጥበት ሁኔታ ላይ የሰሩ መሆናቸውን የገለጹት አቶ አብዱቃድር ካለው የአቅም ክፍተት አንጻር ግን አቅም ያለ ሁሉ ድጋፍ እንዲያደርግ ጥሪ አቅርበዋል።
ምንድን ነው ያው ሶማሌ ክልል ቆላማ አካባቢ ነው። እንደሚታወቀው ሶማሌ ክልል ሎውላንድ ከመሆኑ አንጻር ብዙ ጊዜ ለድርቅ ተጠቂ ክልል ነው። የኢትዮጵያ ማህበረሰብ ከዚህ በፊትም ርብርብ አድርጎ ህዝብ አድኗል። አሁንም በተመሳሳይ ባለሀብቱም፣ ነጋዴውም፣ ዲያስፖራውም ማህበረሰብ ርብርብ አድርጎ የሶማሌን ማህበረሰብ ድርቅ እንዲያድኑ ጥሪያችን እናስተላልፋለን።
ባለፈው ዓመት በሶማሌ ክልል ባሉ 11 ዞኖች በተለያየ ደረጃ የሚከለጽ ድርቅ ተከስቶ በሚሊዮን የሚቆጠሩ እንስሳት ሞተዋል። በዘንድሮ የበልግ ወቅትም ግማሽ የሚሆነው የሶማሌ ክልል መደበኛ ዝናብ እንደሚያገኝ የሚጠበቅ ቢሆንም ነዋሪው ግን ድርቁ ካደረሰበት ጉዳት አላገገመም። በአሁኑ ሰዓት በክልሉ 3.8 ሚሊዮን ዜጎች አስቸኳይ ድጋፍ የሚፈልጉ ሲሆን 2.8 ሚሊዮን የሚሆኑት ብቻ ድጋፍ እያገኙ መሆኑን ከክልሉ መንግስት ያገኘነው መረጃ ያመለክታል። ዘንድሮም በከፋ ሁኔታ ድርቅ የተከሰተባቸው 3ቱ የሶማሌ ክልል ዞኖች አስፈላጊው ድጋፍ በአፋጣኝ ካላገኙ የከፋ ጉዳት ሊደርስባቸው ይችላል የሚለው የዳዋ ዞን ነዋሪው አቶ አሊ ስጋት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክብራትና ክብራን አድማጮች፣ በተከታዩ ርዕስ ደግሞ ከድሬዳዋ ወደ አዲስ አበባ ነው የምናቀናው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጉዳይ ከታሰሩ ሰዎች መካከል እስካሁን ፍርድ ቤት ያልቀረቡና በእስር ላይ የሚገኙ መኖራቸውን ጠበቆቻቸው ገለጡ። ከፍርድ ቤት የዋስትና ውሳኔ ውጪ በእስር ላይ የቆዩት ፓስተር ቢንያም ሽታዬ ደግሞ ትላንት ምሽት ላይ መፈታታቸውን የቤተ ክርስቲያኗ በጎ ፈቃደኞች የሕግ ቡድን ጠበቃና የሕግ አማካሪው አቶ ብሩክ ደረጀ ተናግረዋል። በሌላ ዜና በአድዋ ክብረ በዓል አከባበር ወቅት ከተያዙ ግለሰቦች መካከል የመገናኛ ብዙሃን ባለሙያው አቶ አቤል ገብረ ኪዳን ሕግን በተጻረረ መልኩ በቁጥጥር ስር ከዋለ በኋላ ከሳምንታት በኋላ ፍርድ ቤት መቅረቡን ጠበቃው አቶ አንዱዓለም ቡኬቶ ገልጠዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር ውለው ከነበሩ ሰዎችን የተመለከተ ይህን አስመልክቶ የሚገኙትን ዝርዝሮች በሙሉ በቅርቡ ይፋ እንደሚያደርግ የኢትዮጵያ ሰብአዊ መብት ኮሚሽን አመልክቷል። ኬኔዲ አባተ ነው ያሰናዳው።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳይ ጋር በተያያዘ በእስር ላይ ከሚገኙ ሰዎች መካከል እስካሁን ያልተፈቱ መኖራቸውን ጉዳዩን በመከታተል ላይ የሚገኘው የቤተ ክርስቲያኗ በጎ ፈቃደኞች የሕግ ቡድን አባል የሆኑት ጠበቃና የሕግ አማካሪ ብሩክ ደረጀ ለአሜሪካ ድምፅ ተናግረዋል። በተለይ በኦሮሚያ ክልል በእስር ላይ ከሚገኙት መካከል እስካሁን ለፍርድ ያልቀረቡም አሉ ያሉት ጠበቃው እስረኞችን ለማስፈታት የቤተ ክርስቲያኗ አባቶች ከሚመለከታቸው አካላት ጋር በመወያየት ጠበቆች ደግሞ በሕግ አግባብ እየሰሩ እንደሚገኙም ገልጸዋል።
አሁን ብዙዎቹ እየተለቀቁ ነው። ወደ አሁን አዋሽ አርባም ወደ 300 የሚጠጉ ዝም ብለው የተያዙ ተለቀቁ አሉ። ነገር ግን ቀራል አዋሽ አርባም ያሉ ልጆች አሉ። አርሲ ነገር ላይ ወደ 11 ልጆች እንዳሉ አውቃለሁ። በየጊዜው ይደርሰናል ጥቆማ እና ሪፖርቶች ከተለያዩ ቦታዎች፣ ከዚህ ከአዲስ አበባ ዙሪያ ካሉ የኦሮሚያ ዞኖችም አዋሽ አርባም እንደዚሁ። እና እሱን በተመለከተ እንግዲህ በሁለት በኩል አንድም ከቅዱስ ሲኖዶስ አባላት ብፁዓን አባቶች ከክልሉ አመራሮችን አስተዳደር ጋር ንግግሮችን እያደረጉ ነው ያሉት። በእርግጥ በውይይታቸው መሰረት ብዙዎቹ ነገሮች እየሄዱ አይደለም። ፍርድ ቤትም ያልቀረቡ አሉ። በርካታ የሚባሉ ወጣቶች አሉ። ግን አሁንም በቀጣይ እነዚህ ብፁዓን አባቶች ከክልሉ ባለስልጣናት ጋር በሚያደርጓቸው ውይይቶች ይፈታሉ ብለን ነው የምንጠብቀው። የህግ ባለሙያዎችንም አዋቀናል። በኦሮሚያ አካባቢ ያሉ ጉዳዮችን፣ የፍርድ ቤት ጉዳዮችን የሚከታተሉ የህግ ባለሙያዎችን፣ ጠበቆችን አዋቅረናል። እንግዲህ እሱን በህግም በውይይትም እየሄድንበት ነው ያለ ነው።
በሌላ በኩል ከቤተ ክርስቲያኗ ጉዳይ ጋር በተያያዘ ሁከትና ብጥብጥ በመፍጠር ወንጀል በፖሊስ ተጠርጥረው ከየካቲት 3 ጀምሮ በእስር ላይ የነበሩት ፓስተር ቢንያም ሽታዬ ትናንት ምሽት ላይ መለቀቃቸውን ከጠበቆቻቸው መካከል አንዱ የሆኑት አቶ ብሩክ ደረጀ ተናግረዋል። የካቲት 17 የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት የ5000 ብር ዋስትና አስይዘው እንዲወጡ ከፈቀደላቸው በኋላ ፖሊስ ያቀረበውን ይግባኝ ውድቅ በማድረግ የፌዴራሉ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ዋስትናውን ቢያጸኑም በተመሳሳይ ክስ በአዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ላፍቶ ክፍለ ከተማም ቀርበው በዋስትና እንዲወጡ ተበይኖ ነበር ያሉት ጠበቃው በልደታ ክፍለ ከተማ ፍርድ ቤትም ቀርበው መሰል ውሳኔ እንደተሰጠ አብራርተዋል።
ትላንትና ልደታ ክፍለ ከተማ ፖሊስ ተላልፎ ልደታ ደግሞ አዲስ ምርመራ ነው የጀመርነው አሉ። የመጀመሪያ ደረጃ ፍርድ ቤት በ3000 ብር ዋስ እንዲወጣ ለሶስተኛ ጊዜ ማለት ሶስተኛ ዋስ እንዲወጣ ተባለ። ከዛ ከፍተኛ ፍርድ ቤት ቀረብን ከሰዓት ይግባኝ እንጠይቃለን አሉ። ከፍተኛ ፍርድ ቤት ተከራከርን። የስር ፍርድ ቤት ውሳኔ ዝናብ ዋስትና ይውጣ አሉ። ሰበር መዝገብ አስከፍተው ማታ 11:30 ድረስ እዛው ነበርኩ። ይግባኝ ሰሚ ከተማ ይግባኝ ሰሚ እዚህ ሜክሲኮ እስከ 11:30 ጠብቀን በቃ ያው መዝገቡ ተከፍቷል የሰበር ነገ ጧት ሰበር እንቀርባለን በሚል ተለያይተን ይህን አድርጌ ወደ ቤት እየተመለስኩ ነው ድንገት ተደውሎ መፈቻውን ይዛችሁ ነው ተባለ። ከዛ ተመለስም ማታ ላይ 12:30 አካባቢ ከእስር ሊፈታ ችሏል። እንዴት ማ ማን አዘዘ እንዴት ሆነ ሚሊዮን ምንም ነገር አላቀም ምክንያቱም እኔ እስከማቀው ድረስ በህግ መፈታት የነበረበት ነው ግን 17 ነው
የፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ዛሬ ጠዋት 4 ሰዓት ላይ ፍርድ ቤት ቀርበው ፓስተር ቢኒያም እስካሁን ለምን እንዳልተፈቱ ያስረዱ ብሎ ትእዛዝ ሰጥቶ እንደነበረም ጠበቃ ብሩክ አስረድተዋል። በሌላ ዜና ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር ከዋሉ ግለሰቦች መካከል የሆነው የሚዲያ ባለሙያ አቤል ገብረ ኪዳን በቁጥጥር ስር ከዋለ ከሳምንት በኋላ ሰኞ ዕለት ፍርድ ቤት ቀርቦ ለነገ መቀጠሩን ጠበቃው አቶ አንዷለም ቡኬቶ ገልጸዋል።
እነሱ የገጠሩ ጠየቃ ላይ እንደተቀሱት ከሆነ አቤል ገብረ ኪዳን ወጣቶችን አዲስ አበባ ውስጥ በማደራጀት አድዋ በዓል ሊከበር የነበረ የአድዋ በዓል እንዳይከበር ከውጭ ኃይሎች ጋር በመተባበር ከውጭ ሀገርም ገንዘብ በመቀበል ጭምር አደራጅ ተሰንበታል። ምስክሮች ጋር አልተቀበልንም። ምርመራው ገና መጀመሩ ነው። ቢያንስ 14 ቀን ምስክር አለበት የሚል ይህ ያለው ጥያቄ ነው ያቀረቡት እና እኛ ይህንን ተቃውመናል። ለምሳሌ በዋናነት ስቶ እየተጠረጠረ ያለው ፌስቡክ ላይ በጻፋቸው ነገሮች ነው ብለን ስናመን ለችሎቱ አቤል ገብረ ኪዳን ከአድዋ በዓል ጋር የሚያያዝ እንዳለች ለአገባ በመደራ ዙሪያ የጻፋቸው ጽሁፎች ፕሪንት አድርገን ለችሎቱ አቅርበን ነበር ወደ 10 ገጽ የሚሆን እና ችሎቱ ላይ የተሰየሙት ዛዛ ወስደው እያንዳንዱ ፖስት አምርበዋል። የሱ ነው እዚህ ውስጥ ውገት መስመጣ ድግግች የሚያስመሳሉ ደውል እንዲያውስ በሚል ያቀረቡ እና ያን መርምረው ለፖሊስ እንደገና ዲስቶ ፖሊስ ደግሞ እንደሚያለው አሁን ፕሪንት አድርገው የመጡት ራሳቸው ናቸው። እኛ ደግሞ የአቤላ በሚል ወይም ኤቢቤላ በሚል የታወቀውን አካውንቱን በተመለከተ ምን እንዳደረገ ለማወቅ የምንችለው ለብሔራዊ መረጃና ደህንነት ኮሚሽን ምን እንዳደረገ ሲጣራ ነው። ከዛ መረጃ ስናገኝ ይህን ለማድረግም 14 ቀን ይሰጠን በማለት ጠይቀዋል ማለት ነው። ከዛ እኛ ይህን በተመለከተ ክርክር አቅርበናል። ፍርድ ቤቱ ያቀረብናቸውን ክርክሮች አብዛኞቹን ተቀብሏል። 3 ቀን ብቻ ረጥቻቸዋለሁ በሚል ቀጥሯቸዋል። እሱንም ነገ 4 ሰዓት ተኩል ውጤቱን እንጠብቃለን ማለት ነው።
ምንም እንኳን አንድ ተጠርጣሪ በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት ህገ መንግስቱ ቢደነግግም አቤል ከህግ ውጭ ቢያንስ ለ5 ቀናት ፍርድ ቤት ሳይቀርብ መቆየቱንም ለችሎቱ ማስረዳታቸውን የገለጹት ጠበቃና የህግ አማካሪ አንዷለም ፖሊስ በሰጠው ምላሽ እኛ ጋር የቀረበው ከ5 ቀን በኋላ የካቲት 25 ነው ማለቱን ተናግረዋል። የሄኖክ ወንድም አቶ ወሰናየው ገብረ ኪዳን በሰጡን አስተያየት ወንድማቸው መቼ እንደተያዘና በምን አይነት ሁኔታ እንደቆየ ተናግረዋል።
አቤል ገብረ የካቲት 21 ቀን 2015 ዓ.ም ከቀኑ 10 ሰዓት አካባቢ ፈረንሳይ ለጋ ሲሆን ካለ የሚባለው ቦታ ላይ ነው በቁጥጥር ስር ያዋሉት። ከዛ ከያዙት በኋላ የካ ክፍለ ከተማ ፖሊስ መምሪያ ሾላ ገበያ አጠገብ ማለት ነው እዛ ነው የወሰዱት። ከወሰዱት እኛ ከአንድ ሰዓት በኋላ እዛ ፖሊስ ጣቢያ ሄደን አግኝተነዋል። ከዛም በኋላ ባሉት 5 ቀናቶች በተከታታይ እናገኘው ነበር። ከዛ ያወጡት እና ወደ አዲስ አበባ ፖሊስ የወሰዱት ቅዳሜ ልክ እንደዚሁ ከቀኑ 10 ሰዓት አካባቢ ነው። ከዛ ቦታ ላይ የወሰዱት እና አምስቱንም ቀን አነጋግረነዋል፣ ተገናኝተናል። ቀለብ ስናቀርብለት ነበር። በመቶ የሚቆጠሩ ወጣቶችም ጓደኞቹ የነበረው
የአዲስ አበባ ፖሊስ እንዴት ቅዳሜ ነው የደረሰ የሚል ቻለ።
መቼም ፖሊስ ሳይነበብ መስራት ያለበት አይመስለኝም። ዝም ብሎ ወስደው ሲያስረክቡት ከየት አመጣችሁት የት ነበር ማለትም ብሎ መጠየቅ ኃላፊነት ያለበት ይመስለኛል። የአዲስ አበባ ፖሊስ
ከተያዘ በኋላ እንግዲህ ህጉ በ48 ሰዓት ውስጥ መቅረብ እንዳለበት ፍርድ ቤት ይደነግጋል እና እናንተ ምንም አላላችሁም ነበር?
ደጋጋሚ እሱም ጠይቋል፣ እኛም ጠይቀናል።
ተጠርጣሪው 5 ቀን የት እንደቆየ አጣርቶ ፖሊስ በነገው ችሎት ምላሽ ይዞ እንዲቀርብ ፍርድ ቤቱ ማዘዙን ጠበቃ አንዷለም ቡኬቶ ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዲሁም ከአድዋ ክብረ በዓል ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን መጠን እንዲሁም ከመካከላቸው እስካሁን ፍርድ ቤት ያልቀረቡትንና በእስር ላይ የሚገኙትን በተመለከተ እያደረገ ያለውን ማጣራት መቀጠሉን ለአሜሪካ ድምጽ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዝርዝር መረጃውን በቅርቡ ይፋ አደርጋለሁ ብሏል። ይህ በእንዲህ እንዳለ የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ከቀረበበት ክስ በነጻ ተሰናብቷል። ጋዜጠኛው ከቀረቡበት 3 ክሶች መካከል ከሁለቱ ክሶች ከ4 ወራት በፊት ነጻ የተባለ ሲሆን ዛሬ ደግሞ የሐሰተኛ መረጃ ማሰራጨት ከሚለው ቀሪ ክስ ነው በነጻ የተሰናበተው። ዛሬ ረቡዕ የካቲት 29 2015 ዓ.ም የዋለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹ የቀረበበትን ወንጀል በመከላከሉ በነጻ ሊሰናበት ይገባል በማለት ጋዜጠኛው በነጻ እንዲሰናበት ወስኗል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ የዓለም የሴቶች ቀን ማርች 8 ነው። በተለያዩ ስነ ስርዓቶች በዓለም ዙሪያ በመከበር ላይ ያለውን ይህን በዓል አስመልክቶ ባልደረቦቻችን ከተለያዩ አካባቢዎች ያቀናበሯቸውን በርከት ያሉ ዝግጅቶች ነው አካተን የቀረብ ነው። በዚህ ሁለተኛው አጋማሽ ወደ ቀዳሚ ወስዳችኋለሁ። ቀዳሚው ቅንብራችን ከፍተኛ ተለዋዋጭ አየር ሁኔታ፣ የአየር ንብረት ለውጥና ለውጡ የሚያስከትላቸው ድርቅና ሌሎች ተዛማች አደጋዎች ባልተመጣጠነ ሁኔታ ሴቶች ላይ ከፍ ያለ አሉታዊ ተጽዕኖ እንደሚያደርሱ በርካታ ጥናቶች ያመላክታሉ። ከ60 ዓመታት ውስጥ ያልታየ ድርቅ በተከሰተባቸው የአፍሪካ ቀንድ አገሮች የሚኖሩ ሴቶችም በባህላዊ ልማዶችና ያልተመጣጠነ የሀብትና የስልጣን ክፍፍል ሳቢያ ድርቁ ከወንዶች የበለጠ ለስቃይ ዳርጓቸዋል ይላል ዘጋቢያችን ገልሞ ዳዊት ከቦረና፣ እንዲሁም ከዋሽንግተን ዲሲ ባልደረባዬ ስመኝሽ የቆየ በድርቁ ተጎጂ የሆኑ ሴቶችንና ባለሙያዎችን አነጋግራለች፣ እንደሚከተለው ታቀርበዋለች።
በአፍሪካ ቀንድ ለስድስት ተከታታይ ወቅት ዝናብ ባለመጣሉ ምክንያት ድርቁ እጅግ ካየለባቸው የኢትዮጵያ አካባቢዎች አንዱ በሆነው የኦሮሚያ ክልል ቦረና ዞን ፌሎ ቢቅ አካባቢ ነዋሪ የነበሩት ወይዘሮ ዳምቱ አብዱ ገልገሎ በድርቁ ምክንያት መተዳደሪያቸው የነበሩት ከብቶቻቸው አልቀዋል። በዚህም ምክንያት እርዳታ ፍለጋ ወደ ዱብለቅ ወረዳ መሰደዳቸውን ይገልጻሉ።
ልጆቼ 8 ናቸው፣ 4ቱ ይማራሉ። እነዚህ ልጆች ማስተዳድርበትም የለኝም፣ ማበላቸውም የለኝም። መንግስት እንኳን እርዳታ ተሰጠን፣ አንድ ቀን ለአምስት ሰው በሌላው ቀን ደግሞ ለአራት ሰው ነው። በፈረቃ ያገኘነውን ነው የምንቀምሰው። በድርቁ ምክንያት የተፈናቀሉ ሰዎችም ብዙ ናቸው። ሁሉም ወደዚህ ወረዳ ነው የሚመጡት። በዚህ ወረዳ ስር 13 ቀበሌዎች አሉ። በተጨማሪ ደግሞ አሁን 5 ቀበሌ ነዋሪዎች ተጨምሮባቸዋል። ስለሆነ የሚሰጠን እርዳታ ከህዝቡ ቁጥር ጋር አይመጣጠንም። ብዙ ተቸግረናል።
ወይዘሮ ዳምቱ ለተከታታይ 5 ወቅት ዝናብ ባለማግኘታቸው ያላቸውን ሁሉ አጥተዋል። ከሁሉም ሰቀቀን የሚሆንባቸው ግን ልጆቻቸውን የሚመግቡት ምግብ አለማግኘታቸው ነው። የችግሩ ስፋት የሚያሳድርባቸውን ስሜት ሲገልጹም አንድ እናት በትንሹ ቡና ወይም ሻይ ማግኘት ትፈልጋለች። እንደ ቦረና ደግሞ የለመድነው ወተት ነው። አሁን እናቶችና አዛውንቶች ይህን ማግኘት አልቻሉም። ድርቁ ከፍተኛ ጉዳት ነው ያደረሰው ሲሉ አስረድተዋል። በተመሳሳይ ሁኔታ ድርቁ ይኖሩበት ከነበረው ኮሳ ቀበሌ ያፈናቀላቸውና አሁን ዱብለቅ መጠለያ ጣቢያ ውስጥ ያገኘናቸው ሌላዋ እናት ደግሞ ወይዘሮ ኤላማ ቦሩ ናቸው። እሳቸውም በድርቁ ምክንያት በተለይ ሴቶች ለከፍተኛ ችግርና ጭንቀት መዳረጋቸውን ይገልጻሉ።
ራኮ ቀብት ዱበርቶቲ ማንጀናኔ
ሴቶች ብዙ ችግር አለባቸው። ምክንያቱም ምስት ናት፣ እንዲሁም እናት ነች። ባል ከውጭ ሲገባ ከእሷ ነው የሚጠብቀው፣ ልጆችም ከእናታቸው ነው የሚጠብቁት። ስለዚህ አሁን ባለው ሁኔታ ሴቶች ላይ ያለው ጫና በጣም ከባድ ነው። አንድ በሆድ ሌላውን በጀርባ እንዲሁም አንድ አራት የሚሆኑ ደግሞ ከእርሷ ጋር ይኖራሉ። እነዚህ ሁሉ ከእርሷ ነው የሚጠብቁት። እናም በድርቁ እጅግ የተፈተኑት ሴቶች ናቸው።
በ60 ዓመታት ውስጥ ያልታየ እንደሆነ የተገለጸው አስከፊ ድርቅ ባጠቃቸው አካባቢ የሚኖሩ ማህበረሰቦች አጣዳፊ ለሆነ የምግብና የውሃ እጥረት ቢዳረጉም እንደ ወይዘሮ ዳምቱና ወይዘሮ ኤለማ ያሉ ሴቶች የሚደርስባቸው ተጽዕኖ ግን እጅግ የከፋ ነው። ድርቁ ሴቶች በተለምዶ የተጣለባቸውን የቤተሰብ ኃላፊነት ሸክምና የገንዘብ እጦት አባብሷል። በዚህም ምክንያት የሚቀጥለውን ምግብ ለመፈለግና ልጆቻቸውን ከሞት ለማዳን ረጅም ርቀት በእግራቸው ይጓዛሉ። የሰባት ልጆች እናት የሆኑት ወይዘሮ ኤለማ ለምሳሌ አሁን የሚያድሩት ተጠልለው ባሉበት ዱብልቅ ወረዳ ውስጥ በሚገኝ ሜዳ ላይ ሲሆን ራሳቸውንም ሆነ ልጆቻቸውን ከጥቃት የሚጠብቁበት አቅም የላቸውም። የሚደረግላቸው መሰረታዊ የምግብ እርዳታም በቂ አይደለም። በተለይ የመጠጥ ውሃ በሶስት ቀን አንዴ ብቻ የሚደርሳቸው በመሆኑ የውሃ ጥም ችግራቸው እንዲቀረፍላቸው ይጠይቃሉ። በዓለም ላይ በሚከሰቱ የተለያዩ ሰው ሰራሽና ተፈጥሯዊ ቀውሶች ወቅት ሴቶች ከወንዶች የበለጠ ተጠቂ እንደሚሆኑ የተለያዩ ጥናቶች ያሳያሉ። ለዚህ ምክንያቱ ደግሞ ቀድሞም በሴቶች ላይ ተጽዕኖ የሚያሳድሩ ጎጂ ባህላዊ ልማዶች የሚባባሱ በመሆኑ እንደሆነ በጉዳዩ ላይ ያነጋገርናቸው አክሽን አጌንስት ሃንገር በተሰኘው ተቋም የኢትዮጵያ ወኪል ዳይሬክተር የሆኑት ሪያ ሩሶፎቦቪክ ይገልጻሉ።
Women are disproportionately affected by hunger in many countries. We know that
በብዙ ሀገራት ሴቶች ተመጣጣኝ ባልሆነ ሁኔታ በርሃብ ይጎዳሉ። በዓለም ላይ ከሶስት ሀገራት በሁለቱ የሚኖሩ ሴቶች ከወንዶች በበለጠ በርሃብና በምግብ እጦት ሊሰቃዩ እንደሚችሉ እናውቃለን። ስለዚህ በአፍሪካ በአየር ንብረት ለውጥ ምክንያት እንደ ውሃና እንጨት የመሳሰሉ ሀብቶችን ለማግኘት የሚደረገው ፉክክር ጨምሯል። ይህ ማለት ሴቶች ውሃና እንጨት ለማግኘት ረጅም ርቀት ይጓዛሉ ማለት ነው። ይህ ደግሞ ለተለያዩ ጥቃቶች ያጋልጣቸዋል። በቤት ውስጥ የሚጠበቅባቸውን እንደ ልጅ መንከባከብ፣ ምግብ ማብሰል፣ ህመምተኞችን ወይም ደግሞ አዛውንቶችን መጠበቅና እርሻ ስራ ላይ ማገዝ የመሳሰሉ የዘወትር ስራቸውንም መስራት አይችሉም።
በቦረና ዞን በተከሰተው አስከፊ ድርቅ ምክንያት ልጆቻቸውን መመገብ ያልቻሉ እናቶች ልጆቻቸውን ከሞት ለማትረፍ ምግብ ሊሰጧቸው ለሚችሉ ሰዎች እንደሚሰጧቸው በስፍራው ያነጋገርናቸው እናቶች ሀዘን በሞላበት መንፈስ ነግረውናል። ሩሶፎቦቪክ እንደሚሉት በአንዳንድ ቦታዎችም ያለእድሜ ጋብቻዎች ይፈጸማሉ።
Studies have shown that women unduly suffer the impact of disasters and severe weather.
ጥናቶች እንደሚያሳዩት በአደጋዎች ከፍተኛ በሆኑ የአየር ሁኔታ ክስተቶችና የአየር ንብረት ለውጥ በሚያስከትላቸው አደጋዎች ወቅት ሴቶች ያለ አግባብ የበለጠ ለስቃይ ይዳረጋሉ። ለዚህ ምክንያቱ ያልተመጣጠነ የሀብትና ኃይል ክፍፍል ነው። አሁን ለምሳሌ ጎጂ ልማዶች የምንላቸው እንደ ያለ እድሜ ጋብቻ መጨመሩንም እያየን ነው። ይሄ አንዳንዴ በቤተሰቡ ላይ ያለውን ጫና ለመቀነስ በሚል ይፈጸማል። እነዚህ ልጃገረዶች እድሜያቸው ገና በመሆኑ ለምግብ እጥረት የተጋለጡ ናቸው። የቤት ውስጥ ጥቃትም እንዲሁ መጨመሩን አይተናል።
በደቡብና ደቡብ ምስራቅ ኢትዮጵያ የተከሰተው ድርቅ እየተባባሰ መሄዱን ተከትሎ በዛ የሚኖሩ አርብቶ አደሮች በዘላቂነት ቤተሰቦቻቸውን መመገብ የሚችሉበት መንገድ ይፈልጋሉ። ሩሶፎቦቪክ እንደሚሉት የእርዳታ ተቋማትም የሚሰጡት እርዳታ በተለይ ሴቶች የሚደርስባቸውን ያልተመጣጠነ ተጽዕኖ ከግምት ውስጥ ያስገባ እንዲሆን ጥረት እያደረጉ ነው።
We are seeing strategies with the women that we are serving as the action against hunger.
እኛ እንደ action against hunger እየረዳናቸው ያሉ በጣም የተጎዱ ሴቶች ያሉበትን ሁኔታ ለመቋቋም ሲጥሩ እናያቸዋለን። ረጅም ርቀት ተጉዘው ምግብና ውሃ በመፈለግ እርዳታ በመፈለግ ለመቋቋም ይጥራሉ። ልጆቻቸውን ከግጭትና ከድርቁ በተቻላቸው አርቀው ይዘው ሲሄዱም እናያቸዋለን። እኛም ሆነን ሌሎች አጋር የእርዳታ ተቋማትም ያስቸኳይ ጊዜ አደጋዎች ሁሉም ሰው ላይ በተመሳሳይ መንገድ ተጽዕኖ እንደማያሳድሩና ሴቶች በተለይም ደግሞ ልጃገረዶች የበለጠ ተጋላጭ መሆናቸውንም እንገነዘባለን። ስለዚህም የእርዳታ ፕሮግራሞቻችንን ስንቀርጽ ያንን ከግምት ውስጥ በማስገባት ነው።
ድርቁ በሴቶች ላይ የሚያሳድረው ተጽዕኖ ከፍተኛ ቢሆንም ለቤተሰባቸው ምግብና ውሃ የመፈለግ ወይም ልጆቻቸውን እርዳታው ደሚገኝበት ስፍራ የመውሰድ ኃላፊነት አሁንም በሴቶች የሚያመዝን በመሆኑ እንደ ወይዘሮ ዳምቱ አብዱና ወይዘሮ ኤላማ ቦሩ ያሉ እናቶች ህይወታቸው ስካለ መፍጨርጨራቸውን ይቀጥላሉ። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁንም እለቱን አስመልክቶ ከተሰናዱ ቅንብሮች ወደ ተከታዩ ነው የምናልፈው። በዚህ ዕለቱን አስመልክቶ በተሰናዳ ቅንብር ሶስት ጊዜያት ከቀያዋ የመፈናቀል ክፉ ዕጣ ቢገጥማትም ከፍተኛ ውጤት በትምህርቷ ያስመዘገበች ተማሪን ይመለከታል። በአማራ ክልል አጣዬ ከተማ ውስጥ በተደጋጋሚ በተቃጣባቸው ግጭት ሳቢያ ከቤተሰቦቿ ጋር ሶስት ጊዜያት ያህል ከቀያዋ የመፈናቀል ክፉ ዕጣ የገጠማት ወጣት ገሊላ አሰፋ የ12ኛ ክፍል መልቀቂያና ወደ ከፍተኛ ትምህርት ቤት መግቢያ ትምህርት ፈተናውን የላቀ ውጤት ካስመዘገቡ ሴት ተማሪዎች አንዷ ናት። በተለይ ላለፉት ሁለት ዓመታት የተረጋጋ ሕይወት እንዳልነበራት የገለጸችው ገሊላ አሰፋ በ2013 ዓመተ ምህረት አጣዬ ውስጥ የወላጆቿና የዘመዶቿ ቤቶች በሙሉ መውደማቸውንም ትናገራለች። በአስቸኳይ ሁኔታ ውስጥ ከቦታ ቦታ እየተንቀሳቀሰች ተምራም ከፍተኛ ውጤት አስመዝግባለች። አስበነውም ይሁን ሳናስበው የጠበቅነውም ሆነ ያልጠበቅነው ችግሮች ማጋጠማቸው አይቀርም የምትለው ገሊላ ሁሉም ነገር ያልፋል ብላ በማሰብ በጽናት መጓዟን ነው የምታስረዳው። ገሊላን በዛሬው የሴቶች ቀን እንግዳዋ አድርጋ ያስተናገደችው አስቴር ናት። ሙሉውን እንሆ።
ገሊላ ሰፋ የተወለደችው ያደገችውና የተማረችው በሰሜን ሸዋ አጣዬ ከተማ ነው። የከተማዋ አለመረጋጋት፣ ኮቪድ፣ ከዚያም የሰሜኑ የኢትዮጵያ ጦርነት ተደማምሮ ገሊላን ከ9ኛ እስከ 12ኛ ክፍል አስቸጋሪ የሚባል የህይወት ፈተናዎችን እንድታልፍ አድርጓታል። ለችግሮቹ ሁሉ እጅ ያልሰጠችው ገሊላ በመጨረሻ 12ኛ ክፍል ብሔራዊ ፈተና በከፍተኛ ውጤት አጠናቃ ለሽልማት በቅታለች። ገሊላ በዚህ የአፍላነት እድሜ ያሳለፈችውን ውጣ ውረድ እንዲህ ትተረክልናለች።
ትምህርቴን ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይሄ ማለት 2013 አጋማሽ ድረስ በአጣዬ ከተማ ነበረ የተከታተልኩት። ነገር ግን በአጣዬ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሸዋሮቢት ከተማ በመሄድ 11ኛ ክፍል አጋማሽ እስከ 12ኛ ክፍል ትምህርቴን ማጠናቀቅ ችያለሁ። በ2015 ዓመተ ምህረት በወሰድነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ። እንደአጠቃላይ በአጣዬም ሆነ በሸዋሮቢት ከተማ በመንግስት ትምህርት ቤት ነበረ ትምህርቴን የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ እጥረቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጻሕፍት ውስጥ ያሉ መጻሕፍቶች እጥረት፣ እንዲሁም የመምህራን እጥረት፣ የክፍሎች እጥረት፣ ሌሎች እጥረቶች ነበሩ። ከዚህም በተጨማሪ በአጣዬ ከተማ እንዲሁም ደግሞ በአጣዬ ከተማ አቅራቢያ ለምሳሌ ሸዋሮቢትንም በማካተት በተደጋጋሚ የተለያዩ ችግሮች፣ መፈናቀሎች ነበሩ። ለምሳሌ በ2011 ዓመተ ምህረት አጣዬ ከተማ 9ኛ ክፍል እያለሁ እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓመተ ምህረት የቤተሰቦቼ የዘመዶቼ ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበረ። እንዲሁም ደግሞ ሸዋሮቢት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ 12ኛ ክፍልን የማጠቃለያ ፈተናውን ተፈትኝ ዩኒቨርሲቲ መግባት ችያለሁ።
ከ9ኛ ክፍል ጀምሮ በብዙ ውጣ ውረድ እንዳለፍሽ ነው የገለጽ ሲሉና፣ ምን ያህል ጊዜ ተፈናቅንሻል? የደረሰው የውድመት መጠንስ ምን ያህል ነው በአንቺና በቤተሰቦች?
ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦቼ ጋራ የተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥመውን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው።
ከሰው የተሰደሽ በጥገኝነት ሆነሽ እያጠናሽ እያሰብሽ ያለሽው እና ምን አይነት ፈተና ነው ያሳለፍሽው? እስኪ ያለ መለስ ብለን የሚለው
በአጠቃላይ አዲስ አካባቢን ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላኬ ማመስገን እፈልጋለሁ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው አላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኚ ነገሮችን እንዳሉ ታውቂያለሽ። ግን እንደሌሉ ማሰብ አሉ፣ ግን እንደሌሉ ማሰብ ትጀምሪያለሽ። እና ያልፋል ብለሽም ስለምታምኚ በጽናት መጓዝ ትጀምሪያለሽ። እና ዋናው አላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ።
መጨረሻ እንግዲህ ውጤቱ ጥሩ ሆኖ ትናንትና ለሽልማትን በርተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ጠቅለል እናድርገው እስኪ።
እሺ፣ 7569 ነው ያመጣሁት። እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የ15000 ብር ተሸላሚ ሆኛለሁ።
ያንቺ የህይወት ተሞክሮ በዚህ አፍላ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገር እና የምትመክሪው የምታስተላለፊው መልዕክት ምንድን ነው?
እኛ ሰዎች በምድር ላይ መልካምም መጥፎ የሚሆኑ ነገሮችን እናስተናግዳለን እና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላል እና እግዚአብሔር እንዲሁ አይደለም ይፈጠራል። ከአቅምና ከችሎታ ጋር ነው እና እያንዳንዱ ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለ። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው እና ለሁሉም ሰዎች ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን አላማ እንዲኖረን ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና ትልቁ ነገር አላማ ነው። እኔ የማምነው ነገር ማለት ነው ቀስ ቀስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር እኮ አይደለም ህጻናቶች አድገው እንትን የሚሉት በመጀመሪያ ወደ ትምህርት ነው እና የሚቀድመውን እያስቀደምን ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ።
ምንድነው የምፈልገው?
ፊዚክስ በጣም ወዶ ትምህርት ነው። ማትስንም እንደዚሁ እና ኢንጂነሪንግ ላይ እማራለሁ። በዛ ላይ ይሰማራለሁ እያስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ፣ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር እፈልጋለሁ። ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥ። ምናልባት ስኮላርሽፕ አግኝቼ ከሄድኩ ይህንን መማር ነው የምፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ ይማራለሁ።
መልካም እድል እመኝልሻለሁ።
እሺ፣ እኔም አመሰግናለሁ።
አስቴርንና እንግዳዋን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁንም በዚሁ በዕለቱ ዙሪያ የተጠናቀሩ ቅንብሮች ነው ከአንዲት ጎበዝ ወጣት ወደ ሌላ ጎበዝ ወጣት ታሪክ የሚወስደን እንሆ። ከመምህርነት ወደ መንገድ ላይ ንግድ ይለናል። ስታስተምርበት ከነበረው የአክሱም ዩኒቨርሲቲ በጦርነቱ ሳቢያ የወር ደመወዟ በመቋረጡ ከመምህርነት ወደ መንገድ ላይ ንግድ የገባችው ወጣት ሌላዋ የዛሬው የዓለም አቀፍ የሴቶች ቀን እንግዳችን ናት። ደሞዝ ከተቋረጠ በኋላ ገቢ እንዳልነበራትና ገቢ ለማግኘት ያገኘችው የሥራ ዕድል የጉልት ገበያ ንግድ በመሆኑ እርሱም መስራት እንደጀመረች የምትናገረው ብርሃን ወልደ ገብርኤል የሶስት ዓመት ልጇን ለመመገብ የመንገድ ላይ ንግድ መጀመሯን ነው የምታስረዳው። ይህም ቢሆን ስራ ነው ያለችው ብርሃን የተማረችው ችግር በሚያጋጥምበት ወቅት እንዴት ያን ችግር ተቋቁሞ ማለፍ እንዳለበት ለመረዳት ጭምር መሆኑንም ታስረዳለች። ትምህርት በግል የሚደርስብህን ችግር ለመፍታት ካልጠቀመህ ምንም ዋጋ የለውም ነው የምትለው። ብርሃን በጋዜጠኝነትና የኮሚኒኬሽን ትምህርት የመጀመሪያና ሁለተኛ ዲግሪዋን በአክሱም ዩኒቨርሲቲ ተቀብላለች። ለዝርዝሩ ሙሉጌታ አጽብሃ።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሐውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ እየገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች።
ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘ ነው የቀን ስራ፣ የጉልት የአስቤዛ አይነት ነገር እሱ አይነት ስራ ነው እና አማራጩ እሱ ነው ከተገኘ ብለን የጀመር ነው።
ብርሃን በጋዜጠኝነትና ኮሚኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ ም ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ ም ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ ህይወቷን ለመምራት በቂ እንደነበር ታስታውሳለች።
የታወቀ ነው ገቢ ምን ያህል እንደሆነ በወር ታውቃለህ። እንዴት አድርጌ ማነጅ ላድርገው፣ የትኛዋ ብር የት ትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው።
በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች።
አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለህ፣ ለራስህም ታስባለህ። እና እሱን ስናስብ ጠንክረን መስራት አለብን፣ የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ ሌላ የሚዲያ ስራዎችም ለመስራት ሞክር ያለው ኤንጂኦ ላይ ለመስራት ሞክረናል። ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም እና በቃ በሙያችን ካላገኘን ጉልበታችን፣ ሀሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ የአስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ቢፊ ይሻላል በሚል ነው ወደዛ የገባ ነው።
የየቀኑ ውሏም ስትናገር
11 ሰዓት እነሳለሁ። ከዛ ወደምገዛበት የምፈልገውን እቃ ወደምገዛበት ገበያ ሄዳለሁ። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን ይዤ በሶስት እግር ያላትን ትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለሁ። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናል እና ያደክማል። ኮረኮንች አለ። የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ 2 ሰዓት አቨሬጅ 2 ሰዓት ቤት ይገባለሁ ማለት ነው።
በቀን እስከ ስንት ብር ታገኛለሽ?
እንደየ ሁኔታው እንደየቀኑ ነው፣ ግን አቨሬጅ 200 በሚል እንያዝ።
ይህን ስራ መስራት ከጀመረች 1 ዓመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች።
የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል። ሰው እንደዚህ እንትን ይላል። ከባድ ጊዜ ነበረ። በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦች ጋር ሆኜ የሆነ ነገር ልሆን ትላለህ፣ አብረን እንሆን አይነት ነገር ትላለህ እና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገር እና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው፣ በቃ እኛ ጋር አልጣለችም፣ እሺ ማን ጎድታ ይሆን እሱን ትጨነቃለህ። ብቻ ቻሌንጂንግ ነበር።
በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኟትና አስተያየትም እንደሚሰጧት ተናግራለች።
አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ ጎበዝ፣ ኧረ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ፣ እኛለን እንጂ እንትን ምናምን የሚሉ አሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላሉ። እኔም እረዳቸዋለሁ። ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም፣ ስራ ነው። በእርግጥ መማርህ ለዚህ ነው የሚጠቅመው። እኔ የተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል፣ የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም እና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለው እና በቃ አንዳንዱ በጣም ያደንቀሃለሁ፣ ጎበዝ ነሽ፣ አርአያ ነሽ ምናምን የሚላለ ደስ ይለኛል። እኔ በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚል የሚያጋጥማል። ኦኬ ግን እኔም አልፈዋለሁ፣ ይገባኛል እና እንደዚህ አይነት ስሜቶች አስተናግጃለሁ።
መምህርት ብርሃን ከአሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም አለም
አጠቃላይ ትግራይ የትግራይ ሕዝብ ሰላም ሆኖ ማየት እፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ የምወደውን ስራዬን እየሰራ የምፈልገውን ሕይወት ለመኖር ለማለም ጊዜው ጠብቀዋለሁ በደንብ። እስካሁን ደሞዝ አልተለቀቀም የሰራተኛ የፌዴራልም የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህጻናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ ስለዚህ ሞዶ ሙያ ግዴታ ናፍቀዋለሁ ናስከመለስ ባጓለሁ ተመልሼ የምወደውን ሙያ ለእኔም ደስታ ይሰጠኛል ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደሞ ጥሩ ዜጋ ለማፍራት ደሞ ተስፋለኝ
አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም
ሙልጌታንና እንግዳውን አመሰግናለሁ የመንፈሰ ጠንካራ ሴቶችን ታሪክ ነው ያሰማናችሁ ያለነው ማርች 8 የዕለቱን አስመልክቶ ከተሰናዱ ዝግጅቶች ውስጥ ነው ተከታዩም ወደዚያው የሚወስደን ነው ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው ወደ መጨረሻው ዝግጅት እንላፍ
ብሔራዊ የጤና ተቋም NIA
ሴቶች በቴክኖሎጂ ዘርፍ ያላቸው ተሳትፎ አናሳ በመሆኑ በኢኮኖሚያዊና በማህበራዊ እኩልነቶች ላይ ተጽዕኖ እያሳደረ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ይህንን ችግር ለመቅረፍና በተለይም ወጣት ሴት ተማሪዎች በሳይንስና ቴክኖሎጂው ዘርፍ ብቁ ተወዳዳሪ ሆነው መቅረብ እንዲችሉ ለማገዝ Bright Generation የተሰኘ አዲስ ፕሮግራም የሁለተኛ ደረጃ ተማሪዎችን በማሰልጠን ላይ ይገኛል። በዛሬው ዕለት ፈጠራና ቴክኖሎጂ ለስርዓተ ጾታ እኩልነት በሚል መሪ ቃል የሚከበረውን ዓለም አቀፉን የሴቶች ቀን ምክንያት በማድረግ በናሳ ውስጥ ሳይንቲስት ሆነው በሚያገለግሉት በዶክተር ብርሃኑ ባልቻና በባለቤታቸው ባዮኬሚስቷ ዶክተር ጸጋ ሰለሞን የተቋቋመው ይህ ተቋም ሴቶችን ከወንዶች እኩል ለማብቃት እየሰራ ያለውን ስራ እንመለከታለን። ስመኝሽ የቆየና ቆንጅት ታየናቸው ያነጋገሯቸው ቆንጅታየ እንዲት አቀርባለች።
ብሔራዊ የጤና ተቋም NIH ተብሎ በሚታወቀው የዩናይትድ ስቴትስ ትልቁ የሕክምና ምርምር ተቋም ውስጥ የምታገለግለው የሳይንስ ተመራማሪ ዶክተር ጸጋ ሰለሞንና በናሳ ማለትም በዩናይትድ ስቴትስ ብሔራዊ የኤሮኖቲክስ እና የጠፈር ምርምር ድርጅት ተመራማሪ የሆነው ባለቤቷ ዶክተር ብርሃኑ ቡልቻ በአሜሪካ በትምህርትና በትልልቅ ተቋማት ውስጥ በመስራት ያካበቱት ልምድ እነሱ ጋር ብቻ ተገድቦ እንዲቀር አልፈለጉም። ከአንድ አመት በፊት ወደ ኢትዮጵያ ያደረጉት ጉዞም እኛ በኢትዮጵያ የትምህርት ዘርፍ ምን ማድረግ እንችላለን ለሚለው ጥያቄ መልስ ለመፈለግ ነበር። ይህ ጉዟቸው በትምህርት አሰጣጥ ዙሪያ ያለውን የጥራት ችግር በተለይም ደግሞ ሴቶች ያላቸውን አናሳ እድል እንዲያስተውሉ እንደረዳቸው ዶክተር ጸጋ ተገልጻለች።
በተለያየ ከተማ ውስጥ የተለያየ አይነት ችግር አለ። ግን ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም። ፍላጎቱ እንዳላቸው በጣም ጎበዞች እንደሆኑ ፖቴንሻል እንዳላቸው አይተናል። እናም ምን አረግን? እኛ ፕላትፎርም ብናስብ ሌላውንም መላው ዓለም ላይ ያሉ ዳያስፖራዎች ወይም ደግሞ ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ ይፈጠር ነውኛ።
እናም ይህ ግንዛቤያቸው Bright Generation ብሩህ ትውልድ ለተሰኘው ፋውንዴሽን መቋቋም ምክንያት ሆነ። ዶክተር ጸጋና ባለቤቷ በዚህ ተቋም አማካይነት ዩናይትድ ስቴትስ ውስጥ በትልልቅ የቴክኖሎጂ ማሰልጠኛ ተቋማት ውስጥ የሚማሩ በጎ ፈቃደኞችን በማሰባሰብ ኢትዮጵያ ለሚገኙ የሁለተኛ ደረጃ ተማሪዎች ቴክኖሎጂን ጨምሮ የተለያዩ ክህሎቶችን የሚያስጨብጡ ስልጠናዎችን መስጠት ጀመሩ።
እንድንህ ያላማ እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደግሞ ትውልድ መሪና ኢንቨንተር ፈጣሪ በተለያየ ዘርፍ ላይ ጎበዝ እንዲሆኑ መሪ እንዲሆኑ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው። የተመረጡትም ደግሞ ከሃይ ስኩል ላይ ነው።
የመጀመሪያው በአደባባይ መናገርን፣ ግንኙነትን፣ አጥልቆ የማሰብ ክህሎቶችን ጨምሮ የሚያዳብረው ስልጠና አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋና አፋር ውስጥ የተሰጠ ሲሆን በሁለተኛ ዙር ደግሞ ፓይተን የተሰኘው የኮምፒውተር ፕሮግራሚንግ ስልጠና አዲስ አበባ ውስጥ ለሚማሩ 130 ተማሪዎች ተሰጥቷል። ስልጠናውን የሰጡት ዩናይትድ ስቴትስ የሚገኘው ታዋቂው የቴክኖሎጂ ማሰልጠኛ ተቋም MIT ተማሪ በሆኑ በጎ ፈቃደኞች ሲሆን ከአሰልጣኞቹ አንዷ የሆነችው ነበስ አዳነ ለሶስት ሳምንታት ስላካሄዱት ስልጠና እንዲህ ስትል ታስረዳለች።
ወደ ኢትዮጵያ ጃንዋሪ 14 ሲመስል 16 ይመስለኛል ካልተሳሳትኩ ነገር
ሁላችን ወደዛ ሄደናል እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው። እኔ የደረሰኝ ልደታ ያለው ባልቻ አባ ነፍሶ ሁለተኛ ደረጃ ትምህርት ቤት ነበረ ማስተምረው። 30 ተማሪዎች ነበሩ። አብዛኞቻችን 30-35 እንደዚህ ነበር የነበረ። አንዷ ጓደኛችን 20 ተማሪ ነበራት።
ሴት ተማሪዎች ጎበዝ ከሚባሉትና በውጤታቸው ብልጫ ካሳዩ ተማሪዎች መካከል እንደነበሩ የምትገልጸው ዶክተር ጸጋ የስልጠና ሂደቱ ሴቶች እድሉ ከተሰጣቸው ከወንዶች እኩል ውጤታማ እንደሚሆኑ ያሳየ ነበር ብላለች።
ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል፣ ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ፣ ግን ወደ ፊት ለፊት እንዲወጡ አረጋቸው። እነዚህ ኦፖርቹኒቲዎች እንደ የቮለንቲሪዝም የአውትሪች ፕሮግራሞች ሲፈጠሩ አንድ የተማሩ እውቀት ያላቸው በተለያየ ዘርፍ ላይ እውቀት ያላቸው ልጆች ተማሪዎች መሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው፣ እንዳለ ሴቶች ናቸው፣ እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት። ይህ ምንድን ነው? ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው፣ ለሴቶቹ ለወንዶቹ።
ኢትዮጵያ ውስጥ የሚማሩ ሴቶች በቴክኖሎጂ ዘርፍ ትልቅ ደረጃ የደረሱ እንደ ዶክተር ጸጋ ያሉ ወይም በትልልቅ ተቋማት ውስጥ እየተማሩ ትልቅ ቦታ መድረስ የሚመኙ እንደ ነበስ ያሉ ሴቶችን ማየት በራስ መተማመናቸውን እንደሚያጎለብትላቸው ነበስ ትገልጻለች።
ትልቅ የሚያነሳሳ ነገር አለው። ምክንያቱም በዚህ ጥቁር በመሆንሽ ወይም ከአፍሪካን ሀገር በመምጣትሽ ሊደርስብሽ የሚችል ነገር አለ ተብሎ የሚታሰብ ስላለ እሱን ደርሶባቸውም ከሆነ እሱን አሸንፈው ካልሆነም ደግሞ በዛ አስጠርተው ሀገራቸውን ማየት ደስ ይላል።
ዶክተር ጸጋም በዚህ ትስማማለች። ቴክኖሎጂ የሴቶችን እምቅ ችሎታ የሚያወጣ አዲስ መድረክ መሆኑንም በመግለጽ ቴክኖሎጂ ለሴቶች እኩልነት ያለውን ድርሻ ስታብራራ፣
ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ። ሜቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ለምሳሌ ባረግ ኢንተርፕርነር መሆን ይችላሉ። የራሳቸውን ቢዝነስ ኦንላይን ለመክፈት ይችላሉ። እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ቢሰጡ በተለያየ ዘርፍ ላይ ያንን እድል ይከፍትላቸዋል። እውነተኛ ሪል ወርልድ ላይ ወይም ለህይወት ላይ ሪያሊቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም። መድረክ ለወንድ ነው። ግን ይሄ ዲጂታል ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦልሬዲ ተከፍቷል።
ሳይንቲስቶቹ ዶክተር ጸጋ ሶሎሞን እና ዶክተር ብርሃኑ ቡልቻ ለተማሪዎች የሚሰጧቸው ስልጠናዎች ገና ተጀመሩ እንጂ አላበቁም። ብራይተር ጄኔሬሽን ብሩህ ትውልድ ሲሉ የመሰረቱት ተቋም በመጪው ክረምት 1000 ተማሪዎችን ለማሰልጠን እቅድ የያዘ ሲሆን ተማሪዎቹ በሚወስዷቸው ስልጠናዎች የማህበረሰቡን ችግር የሚፈቱ ስራዎችን መስራት እንዲችሉም በተቋሙ ድጋፍ እንደሚደረግላቸው ተገልጿል።
ቆንጅታየና እንግዶቿን አመሰግናለሁ። አድማጮች ታዲያ ከብራይተር ጄኔሬሽን ወይም ብሩህ ትውልድ መርሃ ግብሮች መስራቿ ከዶክተር ጸጋ ሰለሞንና ወደ ኢትዮጵያ ተጉዘውም ለተማሪዎች የኮምፒውተር ፕሮግራም ስልጠና ከሰጡት የታዋቂው ኤምአይቲ ተማሪዎች አንዷ ከሆነችው ከኔበስ አዳነ ጋር የተደረገው ሰፋ ያለ ውይይት በፊታችን እሁድ በሚቀርበው መስታወት ፕሮግራም ላይ ይቀርባል። እንድትከታተሉም እንጋብዛለን። ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬውን የማርች 8 የሴቶች የዓለም አቀፍ የሴቶች ቀን ምክንያት በማድረግ ከተሰናዱ ቅንብሮች የበለጡትን ነበር በተከታታይ ያሰማናችሁ። ሌሎች ዝግጅቶችም አሉን፣ ሰሞኑን እንደ ሰዓታችን አመችነት ይቀርባሉ። የዛሬውን ግን በዚሁ ልናጠናቀቅ ነው። ያስተናገድኳቸው አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ ቢል አንድራዴ ደግሞ ለስርጭት ምህንድስናው አብረውን ነበሩ። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ሐሙስ ከምሽቱ 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና እደሩ። Thank you.